ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ ቢያንስ 100 ፍልሰተኞችን ይዞ ዛሬ ረቡዕ ማለዳ ከሶማሊያ ወደ የመን ይጓዝ የነበረ የህገ ወጥ አሸጋጋሪዎች ጀልባ የመን ሲቃረብ ተገልብጦ 46 ኢትዮጵያውያን ሰጥመው መሞታቸውንና ሌሎች 16 ደግሞ የደረሱበት መጥፋቱ ተገለጸ።
እነሱ አሁን ከትናንትና ማታ ጀምሮ ለእኛም እየተደወለልን ስለሆነ አሁን ሬሳቸው ሴቶቹ ወደ 11 ይሆናሉ፣ ሌሎቹ ወንዶች ናቸው የሚል መረጃ እየደረሰን ነው። ለማጣራት እዛ ብዙዎች ልከናቸዋል።
ዝርዝር መረጃውን ከዜናው ቀጥሎ እናቀርባለን። በኢትዮጵያ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳት፣ በአዲሱ ጠቅላይ ሚኒስትር እየተወሰዱ ያሉ አዎንታዊ እርምጃዎችን ተከትሎ የመጣ ነው ሲል በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ።
የአስቸኳይ ጊዜ አዋጁን መነሳት የምናየው ጠቅላይ ሚኒስትር አብይ የግለሰቦችን መብት ከማክበር ለፖለቲካዊ እንቅስቃሴም ምህዳሩን ከማስፋት አንጻር ካላቸው ተቀባይነት ያለው ቁርጠኝነት አንጻር ነው።
የኢምባሲው ቃል አቀባይ ኒኮላስ ባርኔት የተናገሩትን ነው። ዝርዝሩን ይዘናል። በሌሎች ዘገባዎች ትራምፕ በዋይት ሃውስ ያደረጉትን የኢፍታር እራት ግብዣና ሌሎችም አሰናድተናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም የነበሩት ጀነራል ሳሞራ የኑስ ተሸኝተው በመተካቸው ጀነራል ሰዓረ መኮንን ቀጣዩ የጠቅላይ ኢታማጆር ሹም ሆነው ተሾሙ። ሹመቱን በዛሬው ዕለት የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና 9 ዓመታት ታስረው የቆዩት ብርጋዴር ጀነራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት ሜጀር ጀነራል አለምሸት ደግፌ ማዕረጋቸው ከነ ሙሉ ኮከቡ ተመልሶ ጡረታቸው እንዲከበርላቸው መወሰኑ ታውቋል።
አጋር ሀገሮች የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢኮኖሚ ፖሊሲን የሚነቅፉ ቢሆንም ፕሬዝዳንቱ በመጪው የቡድን 7 ጉባኤ ላይ በአቋማቸው እንደሚጸኑ ከዋና የኢኮኖሚ አማካሪዎቻቸው አንዱ ትላንት ለጋዜጠኞች ተናግረዋል። ፕሬዝዳንቱ እነዚህ ከባድ ጉዳዮች አያስጨንቃቸውም፣ ምንጊዜም ቢሆን በዩናይትድ ስቴትስ እና በቡድን 7 አባል አገሮች መካከል ስለሆነው ነገር ውጥረት አለና ሲሉ የብሔራዊ ኢኮኖሚ ካውንስል ስራ አስኪያጅ ላሪ ኩድሎ አስገንዝበዋል።
ዩናይትድ ስቴትስ በግዙፉ የቻይና ዜድቲኢ ኮሚኒኬሽን ቴሌኮሙኒኬሽንስ ኩባንያ ላይ ጥላው የነበረውን የሚያሽመደምድ ማዕቀብ ለማንሳት ከቻይና ጋር ስምምነት ላይ መድረሷን የዩናይትድ ስቴትስ የንግድ ሚኒስትር ዊልበር ሮስ ዛሬ ገልጸዋል። ዩናይትድ ስቴትስ ለቻይናው ኩባንያ የሚያስፈልጉ አሜሪካ የተሰሩ ዕቃዎች እንዳይሸጡ አግዳ ነበር። ሚኒስትሩ ሲኤንቢሲ ለተባለው የአሜሪካ የቴሌቪዥን ጣቢያ በተናገሩት መሰረት ስምምነቱ ወደ 75,000 የሚጠጉ ሰራተኞች ያሉት ዜድቲ አሜሪካ በኢራንና በሰሜን ኮሪያ ላይ የጣለችውን የንግድ ማዕቀብ በመጣሱ $1 ቢሊዮን ካሳ እንዲከፍል ያስገድደዋል። $400 ሚሊዮን መያዣ እንዲያስቀምጥና በ30 ቀን ውስጥ መላ ሰራተኞቹን እንዲለውጥም ያደርጋል።
የቡሩንዲ ፕሬዝዳንት ፔር ኢንኩሩንዚዛ ከሁለት ዓመታት በኋላ በሚካሄደው ፕሬዝዳንታዊ ምርጫ አልወዳደርም በማለት አስታውቀዋል። ይህን ያልታሰበ ውሳኔ ዛሬ ያሰሙት እንደ አውሮፓውያን አቆጣጠር እስከ 2034 ዓ.ም ድረስ ስለ ስልጣን ላይ ሊያቆያቸው የሚችል የህገ መንግስት ለውጥ እንዲደረግ ከገፉ ከሶስት ሳምንታት በኋላ የሆነ ጊዜ ካለፈ በኋላ ነው። ፕሬዝዳንት ኢንኩሩንዚዛ የመንግስት ባለስልጣኖችና የውጭ ሀገራት ዲፕሎማቶችም ጭምር ባሉበት በብዙ ሺህ የሚቆጠሩ ሰዎች በተገኙበት ባደረጉት ንግግር ውክልናችን በ2020 ዓመተ ምህረት ነው የሚያበቃው ብለዋል።
በስተመጨረሻም የዮርዳኖሱ አዲስ ጠቅላይ ሚኒስትር ኡመር ራዛር ለአንድ ሳምንት ያህል የዘለቀውን ተቃውሞ ያስነሳውን አጨቃጫቂ የግብር እቅድን እንደሚቀለብሱ ዛሬ አስታውቀዋል። አዛር ከምክር ቤቱ ጋር ከተነጋገሩ በኋላ የቀረጡን ቅድ ለመሳብ ስምምነት ተደርጓል ሲሉ አማን በተካሄደው ጋዜጣዊ ጉባኤ ገልጸዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በአደም ባህረ ሰላጤ የደረሰ አሳዛኝ አደጋ ይሆናል ቀዳሚው ዘገባችን። ቢያንስ 100 ፍልሰተኞችን ይዞ ዛሬ ረቡዕ ማለዳ ከሶማሊያ ወደ የመን ይጓዝ የነበረ የህገ ወጥ አሸጋጋሪዎች ጀልባ የመን ሲቃረብ ተገልብጦ 46 ኢትዮጵያውያን ሰጥመው መሞታቸውና ሌሎች 16 ደግሞ የደረሱበት መጥፋቱ ተገልጿል። የተባበሩት መንግስታት የፍልሰት ድርጅት IOM ከአደጋው የተረፉ ተሳፋሪዎችን በምንጭነት ጠቅሶ ጀልባው የመንና ሌሎች የሰላጤው ሀገሮች ስራ ብናገኝ በሚል ተስፋ የተነሱ 83 ወንዶችና 13 ሴቶችን አሳፍሮ የመን ሲቃረብ በመገልበጡ አደጋው መድረሱን አስታውቀዋል። የኦፕሬሽንስ የIOM የኦፕሬሽንስ እና የአጣዳፊ ጉዳዮች ዲሬክተር መሐመድ አብዲኬር ባወጡት መግለጫ በአደን ሰላጤ በፍልሰተኞች ላይ የደረሰው አሳዛኝ አደጋ የሚያሳፍር ነው ብለውታል። በየወሩ ከ7000 በላይ ደሃ ፍልሰተኞች በዚህ አደገኛ መንገድ ይጓዛሉ። ባለፈው አመት ብቻ ወደ 100,000 የሚሆኑ ተጉዘዋል። የሚዘገንን ድርጊትም ይፈጸምባቸዋል። ይሄ መቆም አለበት ብለዋል። የአዮሙ ሰራተኛ መሐመድ ሸካ የተባሉ በሶማሊያ ቦሳሶ ኗሪ በስልክ እንደገለጹልን ከቦሳሶ ከተነሱት ጀልባዎች አንዱ ላይ ከነበሩትና ሰጥመው ከሞቱት መካከል 11 ሴቶች መሆናቸውን ሰምተናል ብለዋል። መሐመድ ሸካን በስልክ ያነጋገረችው ቆንጅት ታየናት።
ሁዴታ ላይ በጣም ኃይለኛ ጦርነት አለ። ከሳምንት በላይ ሆኖታል ጦርነቱ። እነዚህ ልጆች ደግሞ የሄዱት ከዚህ ከ10-15 ቀን ቢሆናቸው ነው። እና በጣም አስጨንቆን ነበር። ለምን ስልካቸውንም ስንደውል ዝግ ነበር የሚለው። እና አሁን በአጋጣሚ ሰው ሙዲር የIOM ዋና ኃላፊ ሰልም የሚባል ጋር ደውዬ ስጠይቀው ወደ ጅቡቲ ሳይደርሱ አይቀሩም ማለት እንዴት እንዳለፉ ባላቅም፣ ለምን ጦርነቱ በጣም ኃይለኛ ነው። ዙሪያውን ሁዴዳውን ተከቦ ኃይለኛ ጦርነት ላይ ናቸው ያሉት። ያው በዚህ በሁቲና በሳሌ አብድላ ሳላ ወንድም ልጅ ማለት ነው። እሱም የራሱን ጦር በዛ በኩል ይዞ መጥቶ ሁቲን ለማስወጣት ማለት ነው ከሁዴዳ።
ስልካቸው እንደተዘጋ ነው?
አዎ ስልካቸው ሞክሬያለሁ። ስልካቸው እንደተዘጋ ነው። ደጋግመን ሞክር ነበር።
ሰንአ ያለው እሱ ሁኔታ እናንተ ያላችሁበት
በጣም ነው የሚያስፈራው። አሁን እዛ ከሁዴዳ ሲጨርሱ ወደዚህ ስለሆነ ወደ ሰንአ እያጫጁ የሚመጡ የሰንአ በጣም ያስፈራል። ለምን ምንም አይነት መውጫ የለውም። እነዚህኞቹም የአልሞት ባይተጋዳይ ነው የሚሆኑት። በጣም ኃይለኛ ጦርነት ይሆናል ብሎ ሰው ሁሉም ፈርቷል። ሁሉም አይደለንም እኛ ዜጎቹ በጣም ኃይለኛ ፍርሃት ላይ ነን።
UNHCR ማለት የተባበሩት መንግስታት የስደተኞች መርጃ ኮሚሽን ልንንቀሳቀስ ጉዳያችንን ልናሰማ የምንችልበት ቦታ ሊሰጡን ቃል ገብተውልን ነበረ። እስካሁን እውን ባይሆንም ብለሽኝ ነበረ።
አዎ ማለት ቢሮውን ሊከፍቱልን ለአራት ኮሚኒቲ ማለት ነው፣ ለሶሪያ፣ ለፍልስጤም፣ ለሱዳንና ለእኛ ሊከፍቱ ቃል ገብተው ነበረ። ግን እስካሁን ድረስ አልፈጸሙትም። ግን ባይፈጸሙትም ሁልጊዜ እነሱ ጋር እየሄድን የሚያስፈልገን ስደተኛም የተጎዳ ካለ ምን ያለን እያቀረብን ጉዳያችንን እነሱ ቢሮ ጋር እየሄድን እያስፈጸምን ያኔ በምንችለው መጠን። ቢሮውን ግን እስካሁን ድረስ ገና ተፈጻሚነት አላገኘም። ያው ስደተኛው አንድ ቦታ ካለሽ ማለት ነው ስደተኛው አንቺን ፈልጎ ያለሽበት ድረስ አይመጣም። ቢሮ እንዳለ ያውቃል። የሆነ ችግር ቢደርስበት ቢጎዳ ምን ቢል ያን ቢሮ ካወቀው እዛ ቢሮ ላይ ቶሎ ይመጣል። ስለዚህ ያንን ወገናችንን ቶሎ ለመርዳት እንችላለን። አሁን ግን ማለት ነው ቤታችንን ወይ ካላወቁት ወይ ስልካችንን ካላወቁት አንገናኝም። ቆይቶ ችግሩ ካለፈ በኋላ እነሱ ከተጎዱ በኋላ እንሰማለን። ካለፈ በኋላ ደግሞ መርዳታችን ያንን ሰው በሰዓቱ ነው ልንደርስላቸው የሚገባው እና በዛ ምክንያት ነበር ቢሮ የጠየቅነው። የኢሜክሲያሁን ፈቃደኛ ሆኗል። ግን እስካሁን ድረስ ተፈጻሚ አላረገውም።
ሰብለ አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በስደት ላይ ያሉ ኢትዮጵያውያን ወደ ሀገራቸው ይመለሱ የሚል ጥሪ ሲያቀርቡ ቆይተዋል። ይህንን የአዲሱን ጠቅላይ ሚኒስትር ጥሪ አንቺ እንዴት አገኘሽ? ምላሽሽ ምንድነው? ከሌሎች ስደተኞች ጋር ስትነጋገሩ ምን አይነት አስተያየት ምን አይነት ምላሽ ነው ያለው በስደተኛው ዘንድ?
አሁን እንደ ግል ማለት ነው የራስ የግል እንትን ማለት ነው እንጂ ሀገሬ መግባት አግኝቼ ነው ያለነው እኮ አሁን በጣም ስቃይ ላይ ነው። ቤተሰቦቻችን ሀገራችን በጣም ናፍቆናል። ከሀገር በላይ ምን አለ? በጣም ለመግባት ደስተኛ ነኝ። የኔን ጓደኞች አንድ ሁለት አሉ በዚህ ጉዳይ ላይ ያወራ ነው። እነሱም እንደዛው ሁሉም ጓጉቷል። እዚህ ሀገር ላይ ሆነች መፍትሄ ያላገኘሽም፣ ግን ሀገርሽ የምትገቢበት መፍትሄ ካለ ሁሉም ሰው ደስተኛ ሁሉም ባይሆን ማለት ነው። ያኔ ያናገርኳቸው ሁለት ሰው እንደዚህ ከተነጋገርኳቸው ደስተኞች ናቸው። ስለ ሌላው ግን አላውቅም፣ ለምን አልተወያየሁም ከሌሎቹ ጋር።
መፍትሄ ከተገኘ ያልሽው በቀዳሚነት በዋናነት ሊከናወንልን ይገባል ወደ አገር ቤት ለምንገባው የምትዩ ምንድን ነው? እስኪ አንድ ሁለት ብለሽ ገለጪልኝ።
አሁን እዚህ ማለት ነው ብዙ አመት ቆይተናል። አገራችን በምንገባበት ሰዓት ብዙ አመት ስለራቅን ማለት ነው ከህብረተሰቡ ጋር ቶሎ ለመቀላቀል ይከብድሻል። ምንድን ነው ቋቋሚያ ያደርጉ እንደገና ደግሞ ከህብረተሰቡ ጋር ያኔ እንጃ ምን እንደምል ግን የሚከብድ ይመስለኛል። ለምን ረጅም አመት ሆኖናል ማለት ሁሉ ነገር ሉዝ አድርገን ነው የወጣነው አይደል? ሁሉ ለነገራችንን አስተነስተናል። ይሄን ሁሉ አመት እዚህ ሀገር ያሳለፍንበትም ደግሞ ሀገራችን ሆነ ቢሆን ተምረን ወይ ትልቅ ደረጃም ትደርሽ ይሆናል አይታወቅም። በአሁኑ ሰዓት ግን እኛ ምንም የሌለን ዜሮ ነን። በቃ ዜሮ ላይ ያለን ተመልሰን ሄደን ማን ላይ ነው የምንወድቀው? ያው ቤተሰብ ላይ ማለት ነው። በዚህ እድሜ ደግሞ ቤተሰብ ላይ መውደቅ ማለት በጣም ይከብዳል። እዚህ እየሰራሽ እየኖርሽ ነው፣ ወደ ኢትዮጵያ መመለሱን በጣም እንፈልገዋለን። ተመልሰን ሄደን ደግሞ ቤተሰብ ላይ መውደቅ የራስሽ የሆነ ነገር ከሌለ በዜሮ ነው። በጦርነት ነው ያለ ነው፣ በዜሮ ነው ከዚህም ስንመልስ የምንመለሰው። እና መንግስት ተመልሶ መግባት ለሚፈልገው ህዝብ ማለት ነው መቋቋም የሚያደርግ ስለሆነ እንጃ የተወሰነው መቼ ሰው ፈቃደኛ የሚሆን ይመስለኛል።
ሰብለ ዮሐንስ ስለ ጊዜሽ አመሰግናለሁ። እንግዲህ መልካሙን ሁሉ እመኛለሁኝ ሰብለ።
ተማምሽ በጣም ነው የምናመሰግነው።
ከላይ የሰማነው ዘገባ በሰናዋ ነዋሪ የሆነች ሰብለ ዮሐንስ የተባለች ኢትዮጵያዊት ናት። እንግዲህ ወደ የመን ባመሩት ኢትዮጵያውያን ላይ የጀልባው አደጋ የደረሰው ውጊያው በከባድ ሁኔታ ከተቀጣጠለባት ከየመኗ ሁዴዳ ወደብ 100 በላይ ኢትዮጵያውያን በአይኦኤም እርዳታ ወደ ጅቡቲ ከተጓዙ ከጥቂት ቀናት በኋላ መሆኑ ነው። ከመካከላቸው 51 ሴቶችና 33 ልጆች መሆናቸውን ነው ድርጅቱ የገለጸው። ከየመንም ሆነ ወደ የመን የሚጓዙት ፍልሰተኞች በጉዟቸው ላይ በህገ ወጥ አዘዋዋሪዎች ዘወትር በደልና ወንጀልም ጭምር እንደሚፈጸምባቸው ነው የተገለጸው። የአይኦኤም መግለጫ አካላዊና ወሲባዊ ጥቃት፣ ማስለቀቂያ ለማስከፈል ማሰቃየት፣ ለረጅም ጊዜ በዘፈቀደ ማሰር፣ አስገድዶ የጉልበት ስራ ማሰራት፣ መግደልም ጭምር በህገ ወጥ አዘዋዋሪዎቹ እንደሚደርስባቸው መግለጫው አስረድቷል። በየመኑ ጦርነት ተጠምደው የቆሰሉ የተገደሉ ወይም የታሰሩን መኖራቸውን አይኦኤም አክሏል። ወደ ጅቡቲ ለመንቀሳቀስ የመኗ ወደብ ከተማ ሁዴዳ ተሰባስበው የነበሩ ኢትዮጵያውያን በከበደው ጦርነት ውስጥ በደህና የማለፋቸው ጉዳይ እንዳሳሰባቸው በሰና የሚገኙ ኢትዮጵያውያን ገልጸዋል። ይህንን ነው ከዚህ ቀደም የሰማችሁት ዘገባ።
አሁን አስከትለን ደግሞ መሐመድ ሸካ የተባሉ የቦሳሶ ከተማ ኗሪ በስልክ የገለጹልን ነው። ከቦሳሶ ከተነሱት ጀልባዎች በአንዱ ላይ ከነበሩት ሰጥመው ከሞቱት መካከል 11 ሴቶች መሆናቸውን ሰምተናል ብለዋል። መሐመድ ሸካም በስልክ ያነጋገረቻቸው ቆንጅታዬ ናት።
እነሱ አሁን ከትላንትና ማታ ጀምሮ ለእኛም እየተደወለልን ስለሆነ አሁን ሬሳቸው ሴቶቹ ወደ 11 ይሆናሉ፣ ሌሎቹ ወንዶች ናቸው የሚል መረጃ እየደረሰን ነው። ለማጣራት እዛ ብዙዎች ልከናቸዋል።
ወዴት ላካቸዋቸው?
እንደኛው እንደ ቦሶሶኛ እኛ አሁን ለምሳሌ እዚያ ጋር ነበርነን የመን የምኖሩት አለ ድንበር ላይ ያሉት ደውለን ወይም ደግሞ ለሚመለከተው አካል ደውለን ነው ይህን እንዲያጣሩልን መልእክቱ ልከነዋል። እግር ነውም ጉዞ ላይ ናቸው እዚያ ወደ ለማጣራት።
መቼ የተነሱ ናቸው እነዚህ አደጋው የደረሰባቸው ሰዎች?
ጀልባው ቢያንስ ከስድስት እስከ ሰባት ድረስ ነው ከዚህ የተጫኑት።
ስለዚህ የትኛው ጀልባ ላይ የነበሩት እንደሆኑ የሚታወቅ ነገር የለም።
ሁለት ነገር አልተገለጸልንም። ጀልባው ባለ 110 ባለ 165 ባለ 185 ሳምንት ነው እንደሆነ ቻላጣራ ነው። ስደተኞች ናቸው። ጫኙ ማን ነው የምን ነገር ላንባናቀም ማለት ነው። ሁሉ ኢትዮጵያ መሆናቸውን እናምንበታለን።
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳት በአዲሱ ጠቅላይ ሚኒስትር እየተወሰዱ ያሉ ሌሎች አወንታዊ እርምጃዎችን ተከትሎ የመጣ ነው ሲል በአዲስ አበባ የአሜሪካ ኤምባሲ አስታውቋል። እየተወሰዱ ያሉ አወንታዊ እርምጃዎችም ኢትዮጵያ የተሻለ ነገር ለመገንባት ለምታደርገው ጥረት ወሳኝ ናቸው ብለዋል ኤምባሲው ቃል አቀባይ ኒኮላስ ባርኔት። በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ የሆኑት ኒኮላስ ባርኔትን ያነጋገረው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል።
በአዲስ አበባ የሚገኘው የአሜሪካ ኤምባሲና ዩናይትድ ስቴትስ ባለፈው የካቲት 9 በተጣለው የአስቸኳይ ጊዜ አዋጅ ላይ ያላቸው አቋም እጅግ ግልጽ ነበር። ኤምባሲው ያወጣቸው መግለጫዎችና የውጭ ጉዳይ ሚኒስትሩን ጨምሮ የተለያዩ የዩናይትድ ስቴትስ ባለስልጣናት የሰጧቸው አስተያየቶች ይህንን ያንጸባረቁ ናቸው። የኢትዮጵያ ፓርላማ ከትናንት በስቲያ ባካሄደው ስብሰባ ይሄው አዋጅ እንዲነሳ ወስኗል። በዚህ ላይ ያላቸውን አስተያየት የጠየቅኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አውንታይ ካሏቸው ሌሎች የአዲሱ ጠቅላይ ሚኒስትር እርምጃዎች ጋር አያይዘው ነው የተመለከቱት። የአስቸኳይ ጊዜ አዋጁን መነሳት የምናየው ጠቅላይ ሚኒስትር አብይ የግለሰቦችን መብት ከማክበር ለፖለቲካዊ እንቅስቃሴም ምህዳሩን ከማስፋት አንጻር ካላቸው ተቀባይነት ያለው ቁርጠኝነት አንጻር ነው ነው ያሉት። እናም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉ ሌሎች እርምጃዎችም አዎንታዊ መሆናቸውን ቃል አቀባዩ አብራርተዋል። የአስቸኳይ ጊዜ አዋጁ መነሳት የተጨማሪ እስረኞችን መፈታትና ድምጻቸው ሳይሰማ ከቆየ ወገኖች ጋር መንግስት ያካሄደ ያለውን ውይይት ጨምሮ ሌሎችንም አውንታይ እርምጃዎች ተከትሎ የመጣ መሆኑን አስተውለናል። እነዚህ ከረጅም ጊዜ ጀምሮ የቆምንላቸው መርሆች ናቸው እና የበለጠ አሳታፊ የሆነ የፖለቲካ ስርዓት ለማስፈን የሚደረጉ ጥረቶችን ሁሉ ለመደገፍ ዝግጁ ነን። ሁሉም ኢትዮጵያውያን ለሀገራቸው የተሻለና ብሩህ ተስፋን ለመገንባት እድል እንዳላቸው የሚያረጋግጥ በመሆኑ ዩናይትድ ስቴትስ ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ጋር በቅርበት እንደምትሰራ በተለያየ ጊዜ ገልጻለች። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ዶኒያ ማሞቶ በቅርቡ አዲስ አበባ ሲመጡ ከጠቅላይ ሚኒስትሩ ጋር ተወያይተዋል። የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ራሳቸውም ከዶክተር አብይ አህመድ ጋር የስልክ ውይይት አካሂደዋል። የአስቸኳይ ጊዜ አዋጁ መነሳትና አውንታይ በሚል የገለጿቸው ሌሎች እርምጃዎች የነዚህ ውይይቶች አካል ነበር ወይ በማለት ቃል አቀባዩን ጠይቄያለሁ። ወደ ውይይቶቹ ዝርዝር አልገባም፣ ነገር ግን እነዚህ ለረጅም ጊዜ ስናነሳቸው የቆዩ ጉዳዮች ናቸው። በአስቸኳይ ጊዜ አዋጁ ላይ ያለን አቋም ግልጽ ነበር። አሳታፊ በሆነ የፖለቲካ ስርዓት አስፈላጊነት ላይም ተነጋግረናል። እነዚህ እርምጃዎችም ኢትዮጵያ የበለጠ የተረጋጋ አሳታፊና የበለጸገ ነገር ለመገንባት የምታደርገውን ጥረት ለማስቀጠል ወሳኝ መሆናቸውን እናምናለን። የተባበሩት መንግስታት የሰብአዊ መብት ኮሚሽንን ጨምሮ ሌሎች ዓለም አቀፍ ተቋማትም የአስቸኳይ ጊዜ አዋጁ መነሳት አዎንታዊ እርምጃ መሆኑን እየገለጹ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አነቀናተኛ
Yeah.
በጣም እናመሰግናለን ለሙዚቃው። ዲጄ ሞክቢል ነው ሙዚቃውን የጋበዘን። እናመሰግናለን። ተቃዋሚው ሰማያዊ ፓርቲ በኢትዮጵያ ፖለቲካ ውስጥ በትልቅ ፓርቲነት እንዲያገለግል የሚያስችሉት ክለሳዎችና ስራዎችን ለማካሄድ ማቀዱን አስታውቋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
ሰማያዊ ፓርቲ ዛሬ ከቀትር በኋላ በወጣው ጋዜጣዊ መግለጫ በህዝባዊ ትግል የተገኙ ድሎች ናቸው ያላቸውን ለውጦች ለማስተበቅና ለማስከተል ዝግጅት ያደረገ መሆኑን ይናገራል። ፓርቲው የገዢውን ፓርቲ ኢሰባዊ፣ ኢዲሞክራሲያዊና ኢፍትሃዊ ድርጊቶች ያላቸውን ላለፉት አያሌ ዓመታት ሲታገል መቆየቱንና አባላቱ የከፈሉትን መስዋዕትም ያስታውሳል። ህዝባዊ እምቢተኝነቱ እየበረታ በመምጣቱ ዛሬ የገዢው ግንባር ኢህአዴግ መንግስት የለውጥ ጅምሮች ያላቸውን ማሳየቱን ይገልጻል። መሰረታዊ ለውጥ ገና አልመጣም ያለው ሰማያዊ ጅምር ለውጦችን ለማስቀጠልና ለማስተበቅ በበኩሉ ያቀደውን በመግለጫው ይፋ አድርጓል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ ካሉ
በህዝባዊ ትግል የተገኙ ድሎችን ለመጠበቅና ለማስቀጠል እንዲሁም በሁለንተናዊ መልኩ የለውጡን ሂደት መሸከም የሚችል ጠንካራ ሀገራዊ ፓርቲን አመራር ከመቼውም ጊዜ በላይ የሚያስፈልግበት ወቅት ላይ እንገኛለን። ይህንንም እሁን ለማድረግ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አመራርና አባላት አዲስ ፓርቲ ከመመስረት ይልቅ ወደ ሰማያዊ በመቀላቀል ፓርቲውን በማጠናከር ለመታገል ሲወስኑ ሰማያዊ በደንቡ መሰረት ተቀብሏቸዋል። አሁንም ፓርቲያችን ሰማያዊ ከሌሎች የፖለቲካ ተዋናዮች ጋር በመሆን አንድ ጠንካራ ህብረ ብሔራዊ ፓርቲና አመራር ለመፍጠር እየሰራ ይገኛል። ፓርቲያችን የትብብርና የአንድነት የስህበት ማዕከል እንዲሆን ጽኑ ፍላጎት ስላለን ይህንን በቀዳሚነት እየሰራ እንገኛለን።
መግለጫው አክሎ ይህን የፓርቲውን ፍላጎት እውን ለማድረግ በቅርቡ ሁለት ተከታታይ ጠቅላላ ጉባኤዎችን እንደሚያደርግ ይናገራል። ፕሮግራሙንና ደንቡን ለወደፊቱ አካታችና ለትልቅ ፓርቲ በሚመጥን መልኩ ማሻሻያ እንደሚያደርግም ያስገነዝባል። አቶ ይድነቃቸው ከበደ የፓርቲው የሥራ አስፈጻሚ ኮሚቴ አባልና የጉባኤው ጠሪ ኮሚቴ ሰብሳቢ ተጨማሪ ማብራሪያ ሰጥተዋል።
የመጀመሪያው ጉባኤያችን የሚሆነው የፓርቲውን ደንብና ፕሮግራም ማሻሻል ነው የሚሆነው። ፓርቲያችን ለባለፉት 5 እና 6 ዓመታት ሲመራበት የነበረው ፕሮግራምና ደንብ አለ። አባላቶች የሚመሩበት የራሳችን የሆነ ደንብ አለ። እንዲሁም አገራችንን ኢትዮጵያ እናስተዳድር የሚያስችለን ምን አይነት ፕሮግራም ቢኖረን ነው የሚለውን ነገር ደግሞ ይዘን የምንመራበት ፓርቲውም የራሱ ፕሮግራም አለው። እነዚህ ሁለቱ ነገሮች አሁን አገሪቱ ያለችበት ሁኔታና ወደፊትም ደግሞ ሊሆን ይችላል ብለን የምናስባቸውን ነገሮች በይበልጥ አጠናክረን የምንሰራበት የደንብ ማሻሻያና የፕሮግራም ማሻሻያ እናደርጋለን።
አቶ ይድነቃቸው በሁለተኛው ጉባኤ ላይ የፓርቲውን የጉባኤ አባላት ቁጥር በእጥፍ እንደሚያሳድግና አዳዲስ የአመራር አባላትን እንደሚመርጥ አስታውቀዋል። መግለጫውን የሰጡት የሰማያዊ ፓርቲ አመራር አባላት ከጋዜጠኞች ለቀረቡላቸው ተጨማሪ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Hello Jibjiga, hello Goday, hello Gabridahar, hello Dagahbur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. What have the case in a son? Gabina VOA, Gabina, Gabina, Gabina.
በዋይት ሃውስ ቤተ መንግስት ትናንት ምሽት የኢፍታር የጾም መፍታት የራት ግብዣ ያካሄዱት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመላው ዓለም ለሙስሊሞች ረመዳን ሙባረክ ሲሉ የመልካም የጾም ወቅት ምኞታቸውን ገልጸዋል።
To each of you and to the Muslims around the world, Ramadan Mubarak. In gathering
እዚህ ለተገኛችሁ ሁሉ ባለም ዙሪያ ለምትኖሩ ሙስሊሞች ረመዳን ሙባረክ። ዛሬ ምሽት ሁላችንም እዚህ የተሰበሰብነው ባለም ውስጥ ከተቀደሱ ሃይማኖቶች አንዱን ለማክበር ነው። የእስልምና ሃይማኖት ተከታዮች ኢፍጣር የዕለቱ ጾም የሚፈታበትን ጾሚዎች መንፈሳቸውንና ቀልባቸውን ለፈጣሪ የሚያስገዙበት የተቀደሰው የረመዳን ወር አካል ነው።
ፕሬዚዳንት ትራምፕ የኢፍጣር የራት ግብዣ ባለፈው ዓመት አለማድረጋቸው በበርካታ ሰዎች ፕሬዚዳንቱ ከዚህ በቀደሙ የዩናይትድ ስቴትስ መሪዎች በየዓመቱ የሚካሄደውን በዓል ሰበሩ በሚል ሲተቹ ነበር።
ሙስሊሞች ሲጠቁም እናደርገው ምንድነው? ለመብታችን ቆመን መታገል።
የኢፍታር የዋይት ሃውስ እራት መካሄዱን በመቃወም ከዋይት ሃውስ ቤተ መንግስት ቅጥር ግቢ ውጪ የተሰበሰቡ ሰዎች መፈክር ሲያሰሙ ነበር። ትራምፕ ሙስሊሞችን ነጥለው ያጠቃሉ ሲሉም ተናግረዋል። ቢላል አስካሪያ ከተቃዋሚዎቹ አንዱ ናቸው።
We're here protesting the White House iftar that was announced earlier over the weekend.
በዋይት ሃውስ ቤተ መንግስት የኢፍጣር እራት መካሄዱን ለመቃወም ነው። አስቀድሞ በሳምንቱ መጨረሻ ይካሄዳል ተብሎ ነበር። የምንቃወመው የትራምፕን አስመሳይነት ነው። በአንድ በኩል ሙስሊሞችን ወደ ሀገር እንዳይገቡ ይከላከላሉ፣ የጥላቻ ንግግር ያሰማሉ። እስልምና አሜሪካ አይደለም፣ ሙስሊም ፕሬዝዳንትም አገሪቱን አይመጥንም ሲሉ ይቆዩና እራትን ብላይሉናል።
ፕሬዚዳንት ትራምፕ በመረጡኝ ዘመቻ ወቅት ወደ ዩናይትድ ስቴትስ ሙስሊሞች ሁሉ እንዳይገቡ ይከልከል የሚል ጥሪ አቅርበው ነበር። በርካታ ሙስሊሞች ከሚኖሩባቸው ሀገሮችም ሰዎች ወደ ዩናይትድ ስቴትስ ጉዞ እንዳያደርጉ የሚከለክል ትዕዛዝም ማስተላለፋቸው ይታወሳል።
ጋቢና ኩዛችን በዚህ ሞቅ ባለ ሙዚቃ ነው እንግዲህ እንጨርሰው።
ለከ ነው በፌስቡክ @ቪኦኤ አማሪክ ላይ በትዊተርም እንደዚሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
እናስተናግዳችሁ አመሰግናለን። የምስራት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያብሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Thank you. Con Radio Sagale Americati.